Stato studio Maravalin.
ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 17 2016 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያው ገዢ ፓርቲ ብልጽግና ምክትል ፕሬዝዳንቱን አቶ ደመቀ መኮንንን በክብር ማሰናበቱን አስታወቀ። የትግራይ ክልል እስልምና ጉዳዮች ከጠቅላይ ምክር ቤቱ ጋር ግንኙነቱን ለመቀጠል ወሰነ። እንዲሁም ጠቅላይ ሚኒስትር አብይ አህመድ መንግስቴ በሶማሊያ አንድነት አይታማም አሉ የሚሉትና ሌሎች ዘገባዎች በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። አሉላ ከበደ እዚህ ለዜናው አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ፣ እኛም አብረናችሁን ቆያለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አሉላ።
እናስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ደመቀ መኮንን ተተኩ። በእስራኤል ላይ የቀረበው የዘር ማጥፋት ክስ ውድቅ የማይደረግ መሆኑን የመንግስቱ አቶ ድርጅት አስታወቀ። በጋዛ የሟቾች ቁጥር ከ26000 በላይ ደረሰ የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። የኢትዮጵያው ገዢ ፓርቲ ብልጽግና ምክትል ፕሬዝዳንት አቶ ደመቀ መኮንን በክብር ማሰናበቱን ዛሬ አስታወቀ። ፓርቲው መልእክቱን ያወጣው ላለፉት 5 ቀናት አዲስ አበባ ውስጥ ያካሄደውን የሥራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባ ሲያጠናቅቅ ነው። ከፓርቲው መስራቾች አንዱ የሆኑትና ላለፉት 5 ዓመታት በፓርቲው ምክትል ፕሬዝዳንትነት ያገለገሉት አቶ ደመቀ ካላፊነታቸው የተሸኙት በፓርቲው አመራር መተካካት መርህ መሰረት መሆኑንም ገልጧል። በምትካቸው የፓርቲው ሥራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ መመረጣቸውንም ብልጽግና አስታውቋል። አቶ ደመቀ መኮንን በካቢኔ ውስጥ ይዟቸው ስለቆዩት የመንግስት ስልጣን ኃላፊነቶች በተመለከተ እስካሁን ከመንግስት የወጣ መረጃ የለም። በእስራኤል ላይ የቀረበው የዘር ማጥፋት ክስ ውድቅ እንደማይደረግ የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት የወንጀል ችሎት እስራኤል በጋዛ ያካሄደች ያለችውን ወታደራዊ ዘመቻ ተከትሎ የቀረበባትን የዘር ማጥፋት ክስ ውድቅ ላለማድረግ መወሰኑን ዛሬ ይፋ አድርጓል። የዓለም አቀፉ የፍትህ ችሎት ፕሬዚዳንት ጆዋን ኢ ዱኖጎ የችሎቱን ውሎ የከፈቱት 17 አባላት ያሉት የዳኞች ቡድን የጋዛውን ግጭት አስመልክቶ የደረሰበትንና ከፍተኛ ግምት የሚሰጠውን በእጅጉም ሲጠበቅ የቆየ ውሳኔ በንባብ በማሰማት ነው። ችሎቱ በአካባቢው እየተፈጸመ ያለውን አሳዛኝ ሰብአዊ ጉዳት ጠንቅቆ ያውቃል። በሰው ልጆች ላይ የሚደርስ ማብቂያ ያልተበጀለት ውድመት እና ስቃይ ችሎቱን በጥልቅ ያሳስበዋል ሲሉም አክለዋል። እስራኤል በበኩሏ የቀረበባትን የዘር ማጥፋት ወንጀል በመቃወም ዓለም አቀፉ የወንጀል ችሎት ክሱን ውድቅ እንዲያደርግ ጠይቃ ነበር። የዛሬው የችሎቱ ውሳኔ ጊዜያዊ ሲሆን፣ ደቡብ አፍሪካ ያቀረበችው ይህ ክስ በውል ተመርምሮ አንዳች ብይን እስኪሰጥ ድረስ ግን ዓመታት ሊፈጅ እንደሚችል ይታመናል። ፍርድ ቤቱ በደንቡ መሰረት ጉዳዩን እያየ ባለበት በአሁኑ ወቅት እጅግ አጣዳፊነቱን ከግምት በማስገባት በጋዛ በፍልስጤማውያን ላይ የሚደርሰውን ሰቆቃ ለመታደግ ጊዜያዊ ገደብ የሚጥሉ እርምጃዎች እንዲወሰዱ ዳኞቹን ጠይቃለች ደቡብ አፍሪካ። በደቡብ አፍሪካ ከቀረቡት ዝርዝር ጥያቄዎች ውስጥ ቀዳሚው እስራኤል በጋዛ ላይ የምታካሄደውን ወታደራዊ እንቅስቃሴ በአስቸኳይ እንድታቆም ችሎቱ የዘር ማጥፋትን ለመከላከል የሚያስችሉና በእጅጉ አስፈላጊ የሆነ የሰብአዊ እርዳታ ለተረጂዎች የሚተላለፍበትን መንገድ በመፍቀድ ሚዛናዊ ያለቻቸውን እርምጃ እስራኤል እንድትወስድ የሚሉት ይገኙበታል። በሌላ ተዛማች ዜና በጋዛው ጦርነት የሟቾች ቁጥር ከ26000 በላይ መድረሱ የጋዛ ጤና ሚኒስቴር አስታወቀ። ሶስት ወራት ባስቆጠረ ጦርነት የተገደሉ ሰዎች ቁጥር ከ26000 በላይ ሲደርስ ከ64000 በላይ ሌሎች መቁሰላቸውን የጋዛ ጤና ሚኒስቴር ባለስልጣናት ተናግረዋል። ሚኒስቴሩ ዛሬ አርብ ማለዳ ላይ በሰጠው መግለጫ ባለፉት 24 ሰዓታት ውስጥ በእስራኤል የአየር ድብደባ 183 ፍልስጤማውያን መገደላቸውንና ተጨማሪ 377 ሰዎች መቁሰላቸውንም አመልክቷል። በተጨማሪም ማዕከላዊ ጋዛ ውስጥ ከሚገኘው የአልኑሴራት የስደተኞች መጠለያ ጣቢያ ባለ አንድ ቤት ላይ ለሊቱን በተፈጸመ የእስራኤል የአየር ጥቃት 6 ሰዎች ተገድለዋል ሲሉ ባለስልጣናቱ ጨምረው ገልጠዋል። በሌላ በኩል ባለፈው ሐሙስ ጋዛ ውስጥ የሰብአዊ እርዳታ በመጠባበቅ ላይ ከነበሩ ፍልስጤማውያን ውስጥ 20 ሰዎችን የገደለውንና ሌሎች 150 ሰዎችን ያቆሰለውን ጥቃት እየመረመሩ መሆኑን የእስራኤል ሰራዊት አስታውቋል። በተመሳሳይ ደቡባዊ ጋዛ ካን ዩኑስ በሚገኝ አንድ የተባበሩት መንግስታት ማሰልጠኛ ማዕከል ላይ ባለፈው ረቡዕ በደረሰ ጥቃት የተገደሉ ሰዎች ቁጥር 12 መድረሱንና ከ75 በላይ ሰዎች ሌሎች መቁሰላቸውን በተባበሩት መንግስታት የፍልስጤም ስደተኞች ጉዳይ ድርጅት ከፍተኛ ባለስልጣን ቶማስ ዋይት ተናግረዋል። የመንግስታቱ ድርጅት ምንም እንኳን ቀደም ሲል ተቋሙ በታንክ ጥይት መመታቱን ጋዛ ውስጥ በትልቅነቱ ሁለተኛ ከሆነችው ከተማ ውስጥ ታንኮች ያለው ብቸኛ ኃይልም የእስራኤል ጦር መሆኑን ቢናገርም ለጥቃቱ ግን እስራኤልን በቀጥታ ተጠያቂ አላደረገም። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የተባበሩት መንግስታት ድርጅት ከመስከረም 26ቱ የሐማስ ጥቃት ጋር ግንኙነት አላቸው የተባሉ ሰራተኞችን አባረረ። ፍልስጤማውያን ስደተኞችን የሚረዳው የተባበሩት መንግስታት ድርጅት ተቋም በርካታ ሰራተኞችን ማባረሩን አስታውቋል። ድርጅቱ ሰራተኞቹን ያባረረው ባለፈው መስከረም 26 ሐማስ እስራኤል ውስጥ ባደረሰው የሽብር ጥቃት ስለመሳተፋቸው ማረጋገጫ ያለችውን መረጃ እስራኤል ለድርጅቱ ካቀረበች በኋላ መሆኑንም ጨምሮ አስታውቋል። ኮሚሽነር ፊሊፔ ላዛሪኒ ዛሬ አርብ ባወጡት በዚህ መግለጫ ድርጅቱ ሰብአዊ እርዳታ ማቅረቡን እንዲቀጥል የተባሉትን ሰራተኞች ቅጥር በአስቸኳይ እንዲቋረጥና በአስቸኳይም ምርመራ ተከፍቶ ጉዳዩን እንዲጣራ ውሳኔ ሰጥቻለሁ ብለዋል። የሽብር ድርጊት የተሳተፈ ሰራተኛ ተጠያቂ ይሆናል ሲሉም አክለዋል። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች እርዳታ ድርጅት ኡንርዋ በጋዛ ሰርጥ 13000 ፍልስጤማውያን ሰራተኞች አሉት። ከዚህም ውስጥ 150 ሰራተኞቹ ሐማስ እስራኤል ውስጥ ያደረሰውንና 1200 ሰዎች የተገደሉበትን ጥቃት ተከትሎ በተቀሰቀሰው ጦርነት ተገድለውበታል። የኡንርዋ ኮሚሽነር ላርዛኒ በመስሪያ ቤታቸው ባልደረቦች ላይ ስለቀረበው ከባድ ውንጀላ ለድርጅቱ ዋና ጸሐፊ ገለጻ ያደረጉላቸው መሆኑን የዋና ጸሐፊው ቃል አቀባይ አመልክተው ጉዳዩ ዋና ጸሐፊውን እጅግ በጣም እንዳስደነገጣቸውና በአስቸኳይም ምርመራ እንዲከፈት ማዘዛቸውን ተናግረዋል። የፑንትላንዱ ፕሬዝዳንት ሳይዲ ዴኒ ለሁለተኛ ዙር የሥልጣን ዘመን ቃለ መሐላ ፈጸሙ። የሶማሊያዋ ከፊል ራስ ገዝ አስተዳደር ፑንትላንድ ፕሬዝዳንት ሳኢድ አብዱላሂ ዴኒ በቅርቡ የተካሄዱትን ምርጫዎች ተከትሎ ለሁለተኛ ዙር የሥልጣን ዘመን ትላንት ሐሙስ በዓለ ሲመታቸው ተከናውነዋል። የዳግም ሥልጣን ዜናው የመጣው ባለፈው ዓመት በፑንትላንድ ዋና ከተማ ጋሮዌ የአንድ ሰው አንድ ድምፅ ምርጫ የሚለው በሕገ መንግሥቱ ላይ ለውጥ እንዲደረግ ጥረት ከተደረገ በኋላ የክልሉ ኃይሎች እና የተቃዋሚ ፓርቲ ታማኝ ተዋጊዎች ከባድ የጎዳና ውጊያ ካደረጉ በኋላ ነው። በመጨረሻም በማሊው የወርቅ ማዕድን አደጋ የሟቾች ቁጥር ከ70 በላይ ደረሰ። ባለፈው ሳምንት ማሊ ውስጥ ከአንድ የወርቅ ማዕድን ማውጫ አቅራቢያ ላይ ያለ ዋሻ ተደርምሶ ከ70 በላይ ሰዎች መሞታቸው ሲገለጽ የአካባቢው ምንጮች ለአጃንስ ፍራንስ ፕሬስ እንደተናገሩት በማዕድን ቁፋሮ ወቅት የሚከሰቱ አደጋዎች ተጋላጭ በሆነው በዚህ ክልል ከደረሱት የአሁኑ የቅርብ ጊዜው መሆኑ ነው። የማሊ የማዕድን ሚኒስቴር ባለፈው ማክሰኞ ባወጣው መግለጫ በርካታ የማዕድን አውጪዎች በአደጋው መሞታቸውን ቢያስታውቅም የሟቾቹን ትክክለኛ አዝገን እስካሁን ይፋ አላደረገም። ይህ በእንዲህ እንዳለ አገሪቱን ለዓመታት ሲያምስ የቆየው የፖለቲካ አለመረጋጋት በማሊ የማዕድን ዘርፍ ላይ የበላይነቱን የያዙትን የካናዳዎቹን ባሪክ ጎልድ እና ቢቱ ጎልድ፣ የአውስትራሊያውን ሬዞሉት ማይኒንግ እና የብሪታንያውን ሃሚንግ በርድ Sources የማድን ማውጣት ስራቸውን እንዳልገታው ታውቋል። የወርቅ ማድን ማውጫ ስፍራዎች በአፍሪካ በየጊዜው የሞት አደጋ የሚያስከትል የመሬት መንሸራተት በተደጋጋሚ የሚደርስባቸው መሆናቸው ባለስልጣናቱ የከበሩ ማድና ቁፋሮ ስራዎችን ለመቆጣጠር የሚያደርጉትን ጥረት ፈታኝ አድርጎታል። ከዓለም ድሃ ሀገሮች ተርታ የምትመደበው ማሊ በወርቅ ምርቷ ከአፍሪካ በቀዳሚው ደረጃ ላይ ትገኛለች። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። The Voice of America.
አሉላን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 17 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቀነበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባዮ ገበያው አብራውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የኢትዮጵያው ገዢ ፓርቲ ምክትል ፕሬዝዳንቱን አቶ ደመቀ መኮንንን በክብር ማሰናበቱን ዛሬ አስታውቋል። ፓርቲው መልእክቱን ያወጣው ላለፉት 5 ቀናት አዲስ አበባ ውስጥ ያካሄደውንና የሥራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባውን ሲያጠናቅቅ ነው። ከፓርቲው መስራቾች አንዱ የሆኑትና ላለፉት 5 ዓመታት በፓርቲው ምክትል ፕሬዝዳንትነት ያገለገሉትን አቶ ደመቀን ከኃላፊነታቸው ንሸኘው በፓርቲው ያመራር መተካካት መርህ መሰረት መሆኑን ገልጿል። በመትካቹ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ መመረጣቸውንም ብልጽግና ፓርቲ አስታውቋል። አቶ ደመቀ መኮንን በካቢኔው ውስጥ ይዟቸው ስለቆዩት የመንግስት ስልጣንና ኃላፊነቶች እስካሁን ከመንግስቱ የወጣ መረጃ የለም። ኬኔዲ አባተ በጉዳዩ ላይ የፖለቲካና የምጣኔ ሀብት ተንታኝ አቶ ክቡር ገናን አነጋግሮ ተከታዩን ዘገባ አሰናድቷል።
አንበ በመከተል ፕሬዝዳንትነት ሲመሩ የነበሩት አቶ ደመቀ መኮንን ከፓርቲው ኃላፊነታቸው መነሳታቸውን ፓርቲው ያስታወቀው ላለፉት 5 ቀናት አዲስ አበባ ውስጥ ያካሄደውን የሥራ አስፈጻሚና የማዕከላዊ ኮሚቴዎች ስብሰባ ሲያጠናቀቅ ነው። ከፓርቲው መስራቾች አንዱ የሆኑትና ላለፉት 5 ዓመታት በፓርቲው ምክትል ፕሬዝዳንትነት ያገለገሉትን አቶ ደመቀን ኃላፊነታቸው የሸኘው በፓርቲው ያመራር መተካካት መርህ መሰረት መሆኑን ገልጿል። በመትካቸው የፓርቲው ሥራ አስፈጻሚ ኮሚቴ አባ አቶ ተመስገን ጥሩነህ መመረጣቸውንም ብልጽግና ፓርቲ አስታውቋል። አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲሆኑ ይዘዋቸው ከቆዩት የመንግስት ስልጣንና ኃላፊነቶች ስለመነሳታቸው ይዘገባ አስከተናቀረበት ድረስ ከመንግስቱ የወጣ መረጃ የለም። እስካሁን በሚታወቀውና በታየው የፓርቲው አሰራር ስርዓት አቶ ደመቀ ከመንግስት ኃላፊነታቸው ሊነሱ እንደሚችሉ የሚገልጹት የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገና ተከታዩን አስተያየት ሰጥተውናል።
አሁን ካለው ድምፅ እንደዛ ነው የሚሆነው። እንግዲህ በዛም ይገላገላል ወይ የሚለው ጥያቄ አይታወቅም። እና እንደ በሰላም ተገላግለው ቢኖሩ የብዙ የኢትዮጵያ ፍላጎት ይመስለኛል። በእኔ እንደ አቶ ታየ ደንዳ ከስራቸው ተሰናብተው በማግስቱ ደግሞ እስር ቤት መሄዳቸው ብዙዎቹን ያነጋገረ ስለሆነ ሀገሪቱም ቢሆን እንደዚህ አይነት አሰራር ብዙዎቹን አያበረታታም። ወደ ስልጣን ለመሄድ የሚፈልጉ ካሉ በዚህ መልኩ ተመስግነው ለፓርቲው የሰጡት አገልግሎት ለመንግስት የሰጡት አገልግሎት ታውቆላቸው ወደሚፈልጉት ስራ ተሸጋግረው ቢሄዱ ለሁሉም መልካም ነው ብዬ ነው።
የአቶ ደመቀ ከኃላፊነት መነሳት ሊኖረው ስለሚችለው ተጽዕኖም የጠየቅናቸው አቶ ክቡር ገና አስተያየታቸውን አጋርተውናል።
በመሰረቱ የምክትል ጠቅላይ ሚኒስትር ስራ እንደሚታወቀው ስራ ሳይሆን እንደዚሁ ሹም ናቸው ለማለት ካልሆነ በስተቀር በህገ መንግስቱም ቢሆን ብዙ ኃላፊነት የለውም። ይልቅ ከዛ በኋላ የተሰጣቸው ስልጣን በውጭ ጉዳይ ሚኒስትር መሆኑ እሱ ከፍተኛ ስልጣን ነው ብዬ ነው የምገምተው። ምክንያቱም የኢትዮጵያን ዲፕሎማሲ ይመራሉ ተብሎ ያንን ኃላፊነት የተሰጣቸው በዛ ስራ ላይ እንግዲህ 2-3 ዓመት ሳይቆዩ አልቀሩም። ወደ መጨረሻው ግን እሱም ስልጣናቸው የተወሰደ ይመስላል በምክትላቸው አምባሳደር ሬድዋን። ዋና ዋና ጉዳዮችን የሚያስፈጽሙት ወይም ደግሞ ለምክክርም ሆነ ለድርድር የሚላኩት ዋና ስራ ወደ እሳቸው ሄደ ይመስላል። ከውጭም እንግዶች ጋር ዋና ዋና ጉዳይ የሚነጋገሩት አማካሪ ሆነው ነው የታዩት። እንግዲህ በዛ ደረጃ ውጭ ጉዳይ የውጭ ጉዳይን ስራ ለጠቅላይ ሚኒስትር ቢሮ ያስተላለፈ ይመስላል። እንግዲህ ክትል ጠቅላይ ሚኒስትርም ሆኑ የፓርቲም ኃላፊ የሆነው እስቲ አቶ ደመቀ በዚህ በስልጣን ጊዜያቸው ከአስር ዓመታት በላይ በስልጣን ጊዜያቸው የሰሩት እስቲ አንዱ ሁለት ተብሎ ይህን ነገር ቢባል ያስቸግራል። ህዝብ የሚያውቀው ማለት ውስጥ የሰሩት ስራ ሊኖር ይችላል፣ ግን በህዝብ ዘንድ ግን ይህን ሰርተዋል ተብሎ መናገር ያስቸግራል። ለማንኛውም እንግዲህ ብዙ የእሳቸው መሄድ ብዙ ለውጥ ያመጣል የሚል እምነት የለኝም። ምንም አይነት ቀውስ ያመጣል የሚል እምነት የለኝም ፓርቲ ውስጥም እንደዚሁ መንግስት ውስጥ።
በፓርቲው የእስካሁን የአሰራር ስርዓት መሰረት አቶ ተመስገን ጥሩነህ በአቶ ደመቀ ተይዞ የነበረውን የመንግስት ኃላፊነት ሊረከቡ እንደሚችሉ የጠቆሙት የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገና አቶ ተመስገን በቀጣዩ ኃላፊነታቸው ሊገጥማቸው ይችላል ያሉትን ፈተናም ተናግረዋል።
እንግዲህ እሳቸው የፓርቲም ኃላፊ ሆነው ነው የሚወጡት፣ የአማራ ፓርቲ የበላይ ሆነው ነው የሚወጡት። እንግዲህ እዛ አማራ ውስጥ አሁን ያለውን ሁኔታ ማንም ያውቀዋል። እዛ ደረጃ ከፍተኛ ችግር ይገጥማቸዋል ብዬ ነው ማምነው። ምክንያቱም አሁንም ባሉበት ቦታ ላይ የአማራ ክልልን በሴኪሪቲ ወይም በደህንነት በኩል እና ደግሞ በአስቸኳይ ጊዜው በኩል ከፍተኛ ኃላፊነት የነበራቸው ስለነበረ ያንኑ ስራ እንዲቀጥሉ የሚደረግ አይነት ነገር ነው የሚመስለኝ። ከዛ ውጭ ወደ የውጭ ጉዳዩ ለእኔ አንደኛውኑ የጠቅላይ ሚኒስትሩ ቢሮ የገባ ስለሆነ ወደዚህ ይመለሳል የሚል እምነት የለኝም እሳቸው ስለመጡ። እንዳሁን ባለው ሁኔታ የአማራን ክልል እንዲያረጋጉ ዋና ስራቸው እዛ ላይ ሆኖ እንዲቀጥል የሚደረጉ ይመስለኛል እንጂ ሌላ መቱ ለምሳሌ አሁን የወደቡ ጉዳይ ወይም ደግሞ የሶማሌ ጉዳይ እንዲያዩ እና እሱን እንዲከታተሉ ይደረጋል የሚል እምነት የለኝም።
አቶ ደመቀ መኮንን የፖለቲካ ጉዟቸውን የጀመሩት በ1980ዎቹ የቀደሙ ዓመታት በብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን አባልነት ሲሆን የአማራ ክልል ምክር ቤት ተመራጭ በ1997 ዓ.ም ተመረጠ ደግሞ የክልላዊ መንግስቱ ምክትል ፕሬዝዳንት ሆነው ሰርተዋል። አቶ ደመቀ የአዴን ሊቀመንበርና ከህዳር 2005 ዓ.ም ተመረጠ ጀምሮ ደግሞ የኢሃዴግ ምክትል ሊቀመንበር ሆነዋል። ለፌደራል ፓርላማ እንደራሴነት ተመርጠው ያገለገሉ ሲሆን በትምህርት ሚኒስትርነትና በምክትል ጠቅላይ ሚኒስትርነት ሰርተዋል። በዶክተር አብይ አህመድ መሪነት የተዋቀረው የብልጽግና ፓርቲ የመንግስት ስልጣንን ሲቆናጠጥም በምክትል ጠቅላይ ሚኒስትርነታቸው የቀጠሉት አቶ ደመቀ አቶ ገዷን ዳርጋቸውን በመተካት የውጭ ጉዳይ ሚኒስትር ሆነው ማገልግለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን የትንታኔ መጽሔቱ ይቀጥላል።
የትግራይ ክልል እስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የነበረው ግንኙነት እንዲቋረጥ በጉባኤው የወሰነው የካቲት 7 ቀን 2014 ዓ.ም ነበር። ክልሉን መነሻ ያደረገው የሰሜን ኢትዮጵያው ጦርነት ቀጥሎ በነበረበት በዚያን ወቅት ጠቅላይ ምክር ቤቱ በትግራይ ሕዝብ ላይ የደረሰው በደል አላወገዘም፣ ከሕዝቡም ጎን አልቆመም በማለት የክልሉ ምክር ቤት ጉባኤ ወንጅሎ ነበር። የክልሉ ምክር ቤት ትላንት ሐሙስ ጥር 16 ቀን 2016 ዓ.ም ባካሄደው አስቸኳይ ጉባኤ ደግሞ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከአስር ቀናት በፊት የተጻፈለትን ግንኙነት የማስቀጠል ጥያቄ እንደሚቀበል አስታውቋል። በአስቸጋሪው የጦርነቱ ጊዜ ጠቅላይ ምክር ቤቱ ቁሳዊና መንፈሳዊ ድጋፍ አለማድረጉን ጠቅሶ ያቀረበው ይቅርታም ተቀብሎታል። የክልሉ እስልምና ጉዳዮች ምክር ቤት ትላንት ማምሻውን ባወጣው ባለ 6 ነጥብ መግለጫ የትግራይን ሙስሊም ለመጥቀም ጥሪውን ተቀብለናል ብሏል። ከጠቅላይ ምክር ቤቱ ጋር የነበረው ልዩነትም በሰላማዊ መንገድ እንፈታዋለን ብለዋል መግለጫው። ዳግም ግንኙነቱ በክልሉ ለሶስት ዓመታት ተቋርጦ የቆየው የሐጅና ዑምራ ጉዞ ለማስቀጠል እንደሚያግዝም የክልሉ ምክር ቤት በመግለጫው አንስቷል። በጉዳዩ ላይ ከክልሉ እስልምና ጉዳዮች ምክር ቤት አመራሮች ተጨማሪ ማብራሪያ ለማግኘት በአካል በመቅረብና ስልክ በመደወል ያደረግነው ጥረት ለዛሬ አልተሳካም። በክልሉ የእስልምና ጉዳዮች ምክር ቤት ውሳኔ ላይ አስተያየት የጠየቅናቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ልዩ አማካሪ ኡስታዝ አቡበከር አህመድ ወደዚህ ውሳኔ እንዲደረስ ጠቅላይ ምክር ቤቱ አስቀድሞ ይቅርታ መጠየቁና ግንኙነታችን እንቀጥል የሚል እንቅስቃሴ ማድረጉን አውስተዋል።
እስልምና ጉዳይ ነው ኩል እስልምና ጉዳይ የነበረው ግንኙነት እንዳጠቃላይ የትግራይ የሃይማኖት ተቋማት ጉባኤ በሰጡት በጋራ መግለጫቸው እንግዲህ እንደ ማህበረሰብ በደረሰው በደል ከጎን አልቆማችሁም፣ እንደ ሃይማኖት አባት ችግር ለመፍታት አልሄዳችሁም በሚል የተሰማቸው ስሜት የጋራ የሆነ አቋም ያዙበት ሂደት ነበር። አላግባብ በተፈጠረውና በደረሰው ጉዳት ከሀዘንም ከወገን ስሜትም ባለፈ ለነበረው ክፍተት ይቅርታ ተጠይቆ በአውፍታ አልፈን አዲስ ምዕራፍ ከፍተን ወገናችንን ከጎኑ መቆም ተጋግዘን የጋራ ስራችንን መስራትና እንደ ሃይማኖት ምልቶ በሚያዘው መሰረት አንድ የጋራ የሆነ መስመርን ይዘን እንድንሄድ የሚል መርህ ያዘለ እንቅስቃሴ ተደርጓል።
በይቅርታው ወደ አዲስ ምዕራፍ ለመሸጋገር መቻሉ እንዳስደሰታቸውም ኡስታዝ አቡበከር ገልጸዋል።
ትግራይ ክልል እስልምና ጉዳይም ይህንኑ በተደረጉት የተለያዩ ውይይቶች ተቀብሎ ያንንም አብሮ ለመስራት ዝግጁ ሆኖ መግለጹ በጣም የሚያስደስት እንደወገን ያለፉት ነገሮቻችንን አዲስ ምዕራፍ ከፍተን ተጋግዘን የጠፋውን የተበላሸውን አክመን ልቦች ተጠግነው ጎን ለጎን ተጋግዘን ለመሄድ በጋራ ለመስራት ወደ አዲስ ምዕራፍ መገባቱ የሚጠበቀው አንድነቱ ነው። አላህ በቁርአን ላይ እንግዲህ ሙስሊሞች አንድ ናቸው ይላል፣ ወንድማማቾች ናቸው ይላል። በዚህ መካከል የሚጽፉ ቅጥፋቶች ደግሞ መታረም መታከም፣ እንዲሁም ለሌላው ወገን ይቅርታን መጠየቅና በአውፍታ ማለፍ የትልቅነት መገለጫ ነው። አውፍታ ጠያቂውም ይቅርታ ጠያቂውም ይቅርታ ተቀባዩም ሁሉም ከፍታ ላይ ናቸው ያሉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትናንት ስህተቶቻችን አርመን አዲስ ምዕራፍ ከፍተን በጋራ ለመጓዝ ሁላችንም ልንሰራ የሚገባን ስራ ለመስራት በሩ የከፈተ የተሻለ መደላደል የፈጠረ ስለሆነ ይህ በጣም ደስ ብሎኛል። አልሐምዱሊላህ።
በትግራይ ክልል የሚገኙ የሃይማኖት ተቋማት በጦርነት ወቅት ከሀገር አቀፍ የሃይማኖት ተቋማት መዋቅሮች ጋር የነበራቸውን ግንኙነት ለማቋረጥ ከወሰኑ በኋላ የትግራይ ክልል እስልምና ጉዳዮች ምክር ቤት ተቋማዊ ግንኙነቱን ለማስቀጠል የወሰነ የመጀመሪያ ተቋም ነው። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የትግራይ ክልል እስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ለሁለት ዓመታት በፊት ተቋርጦ ግንኙነት ዳግም ለመቀጠል መወሰኑን አስመልክቶ የተጠናቀረውን ዘገባን የተከታተላችሁት። ጠቅላይ ምክር ቤቱ አስቸጋሪ ባለው የሰሜን ኢትዮጵያው ጦርነት ወቅት ቁሳዊና መንፈሳዊ ድጋፍ አለማድረጉን ጠቅሶ የጠየቀውን ይቅርታም እንደሚቀበለው የክልሉ ምክር ቤት አስታውቋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ልዩ አማካሪ ኡስታዝ አቡበከር አህመድ ለአሜሪካ ድምጽ በሰጡት አስተያየት ውሳኔው አዲስ ምዕራፍ የሚከፈትበትና በጋራ ለመስራት የሚያስችል ነው ብለዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነበር። ሶማሊያ አንድ እንድትሆን መንግስታቸው መስዋዕትነት እየከፈለ እንደሰራ የገለጹት ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ጋር ለመዋጋት ፍላጎት የለንም አሉ። የባህር በር አስመልክቶ ኢትዮጵያ ከሶማሊላንድ ጋር የፈረመችው የመግባቢያ ሰነድ ያስከተለውን አለመግባባት በንግግር ለመፍታት እንደሚጥሩም ጠቅላይ ሚኒስትሩ ተናግረዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ የመግባቢያ ሰነዱ ወደ ተግባራዊ ስምምነት እንዲለወጥ በትኩረት እንዲሰራ መወሰኑን ዛሬ ባወጣው መግለጫ አስታውቋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የባህር በር እንድታገኝ ለመነጋገር ዝግጁ እንደሆነ ገልጸዋል። ነገር ግን ኢትዮጵያ የሶማሊያ ሉዓላዊነትና የግዛት አንድነት እንድታከብር ቅድመ ሁኔታ አስቀምጧል። ኬኔዲ አባተ ተጨማሪ አለው።
ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ሰነድ ተከትሎ ከሶማሊያ ጋራ ውጥረቶች ተባብሰው በቀጠሉበት በአሁን ወቅት ኢትዮጵያ ከሶማሊያ ጋራ ወደ ውጊያ የመግባት ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ለብልጽግና ፓርቲ ማዕከላዊ ኮሚቴ አባላት በተለያዩ ጉዳዮች ላይ በሰጡት ማብራሪያ ከመግባቢያ ስምምነቱ በኋላ ጫናዎች በርትተው እንደቀጠሉ ገልጸዋል። የሶማሊያ አንድነት እንዲቀጥል መንግስታቸው አከናውኗቸዋል ስላሏቸው ተግባራትም ዘርዝረዋል።
መንግስትና ህዝብ ጋር የመጣላት የመዋጋት ፍጹም ፍላጎት የላት። አንደኛ በሶማሊያ አንድነት ይሄ የሚታማ መንግስት አይደለም። ለመጀመሪያ ጊዜ በኢትዮጵያ ታሪክ ሶማሊያኖች አንድ እንዲሆኑ በንግግር ሳይሆን በተግባር የሰራ መንግስት ነው። ለምሳሌ ቀድሞ የሶማሊያ ፕሬዝዳንት ፎርማጆ ፕሬዝዳንት ይያሉ እሳቸውንና የሶማሊላንድ ፕሬዝዳንት ቢሂን ኢትዮጵያ ለማገናኘት ጅቡቲ ለማገናኘት ሙከራ አድርገናል። አገናኝተን ተወያይተናል አንድ እንዲሆኑ ከልባችን ስለምንፈልገው ማለት ነው። ኬንያና ሶማሊያ በድንበር ጉዳይ ሲጣሉ ዓለም ሲንጫጫ ፕሬዝዳንት ፎርማቾን ኬንያ ወስደን ከወንድማቸው ከፕሬዝዳንት ኡሁሩ ጋር እንዲነጋገሩ ጥረት አድርገናል። ለምን? የነሱ ሰላም የኛ ሰላም ስለሆነ።
ይሁን እንጂ ሶማሊያ የግዛት ያካልናት ከመትላት ሶማሊላንድ ጋራ ኢትዮጵያ የመግባቢያ ሰነድ ከተፈራረመች በኋላ በሶማሊያ አንድነት ላይ መንግስታቸው ምን አይነት አቋም እንዳለው ጠቅላይ ሚኒስትር አብይ አልገለጹም። የመግባቢያ ሰነዱ ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት ከሶማሊላንድ እንድትከራይና ለንግድና ወታደራዊ ወደብ አገልግሎት እንድትጠቀም የሚፈቅድ ነው። በትይዩ ደግሞ ኢትዮጵያ ለሶማሊላንድ የነጻ ሀገርነት ዕውቅና ልትሰጣትና እንደ ኢትዮጵያ አየር መንገድ ካሉ ተቋማት ድርሻ ልታካፍል እንደምትችል አስታውቃለች። ሶማሊያ ግን የመግባቢያ ሰነዱን ተቃውማ ስምምነቱ ተግባራዊ እንዳይሆን የምታደርገውን ጥረት ቀጥላለች። ስምምነቱን ግልጽ ጥቃት በማለት የፈረጀችው ሞቃዲሾ ኢትዮጵያ ህገወጡን የመግባቢያ ሰነድ እስካልተወችና የሶማሊያን ሉዓላዊነትና የግዛት አህድነት እንደምታከብር እስካላረጋገጠች ድረስ ለሽምግልና ምንም ቦታ የለኝም ስትል አስታውቃለች። ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው ለዲፕሎማሲያዊ ጥረትና ለንግግር ትኩረት እንደሚሰጥ ተናግረዋል።
እኛ ለዓለም ህዝብ የቀይ ባህር አክሰስ ጥያቄያችን ለጂቲሜት መሆኑን አሳይተናል። ዓለም በሙሉ ይገባቸዋል እኮ ግን ነው የሚለው። የኛ ፍላጎት ባህርን አክሰስ ማድረግ ብቻ ነው። ያለው አቲቲዩድ ከኢትዮጵያ ስንዴ፣ ከኢትዮጵያ ጤፍ፣ ከኢትዮጵያ ሰው፣ የኢትዮጵያ ወታደር ችግር የለም ለኢትዮጵያ መስጠት ነው ነውሩ። ዲፕሎማሲያችን እንደዛ ነው። ያፈረ የተደበቀ ዲፕሎማሲ ነው። አሁን መልኩ እየቀየረ ነው። ይሄ አጀንዳ አየር ላይ ከወጣ በኋላ አሁንም በስለትና ጥበብ በተሞላበት መንገድ መምራት ይፈልጋል። የውጊያ ፍላጎት ከጅምሩ ስላልነበረ ውጊያን ላይፍስታይል ማድረግ አንፈልግም። ንግግር እናስቀድማለን። እና በእኛና ሶማሊያ መካከል ችግር ይፈጠራል ብዬ ባላስብም በህዝቦች መካከል ጥላቻ እንዳይፈጠር፣ ቁርሾ እንዳይፈጠር በተረጋጋና በሰከነ መንገድ መምራት ይጠይቃል።
ሶማሊያ ስምምነቱን መቃወሟን በቀጠለችበት በአሁን ወቅት የብልጽግና ፓርቲ ማዕከላዊ ኮሚቴ ከጥር 15 አንስቶ ለሶስት ቀናት ያካሄደውን ስብሰባ ማጠናቀቁን ተከትሎ ዛሬ ባወጣው መግለጫ ከሶማሊላንድ ጋራ የተፈረመውን የመግባቢያ ስምምነት ወደ ተግባራዊነት ለማድረስ ትኩረት ተሰጥቶ እንዲሰራ ውሳኔ አስተላልፏል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ደግሞ አገራቸውን ከጎበኙት የሶማሊያዎቻቸው ሐሰን ሼክ መሐሙድ ጋራ ባለፈው እሁድ በካይሮ በጋራ በሰጡት ጋዜጣዊ መግለጫ ላይ ማንም ሶማሊያን እንዲያስፈራራና እንዲጎዳ አንፈቅደም ሲሉ ኢትዮጵያን አስጠንቅቀው ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም የግብጽ መግለጫዎች ኢትዮጵያን አያሸብሩም ሲሉ ትናንት ለጋዜጠኞች መናገራቸውን መዘገባችን ይታወሳል። ዩናይትድ ስቴትስን ጨምሮ ልዩ ልዩ የዓለም አቀፉ ማህበረሰብ አካላት የሶማሊያ ሉዓላዊነትና የግዛት አህድነት እንዲከበር ጠይቀው የተፈጠረው ውጥረት እንዲረግብና በውይይት እንዲፈታ ጥሪ ማቅረባቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ደግሞ እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአራት የአፍሪካ ዲሞክራሲያዊ ሀገሮች ያደረጉትን ጉብኝት አጠናቀዋል። የውጭ ጉዳይ ሚኒስትሩ የአፍሪካ ጉዟቸውን ያጠናቀቁት አንጎላን በመጎብኘት ሲሆን የዩናይትድ ስቴትስ በአንጎላ የባቡር መሰረተ ልማት ግንባታ የምታደርገውን ትብብር ለማጎልበት ስለምትችልበት መንገድ ከሁለቱ መሪዎች ጋር ተነጋግረዋል። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዋና ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ከአፍሪካ ዲሞክራሲያዊ ሀገሮች ጋር ያላትን ትብብር የበለጠ ለማጠናከር አብራም ወደፊት ለመራመድ እንደምትሻ በማስገንዘብ የአፍሪካ ጉብኝታቸውን አጠናቀዋል።
At the White House in November, President Biden reaffirmed to President Lorenzo that this is a historic moment for the partnership between the United States and Angola.
ባለፈው ዳር በዋይት ሃውስ ፕሬዝዳንት ባይደን ለአንጎላው ፕሬዝዳንት ሎሬንሶ በአሜሪካና በአንጎላ መካከል ያለው ትብብር ታሪካዊ እንደሆነ ነግረዋቸው ነበር። ግንኙነታችን ጠንካራ ነው፣ ለውጥም በማምጣት ላይ ነው። ባለፉት 30 ዓመታት ከነበረው ሲነጻጸር ትልቅ ቦታ ላይ ደርሷል። በዚህ ሁኔታ ውስጥ ነው ግንኙነታችን ይበልጥ ለማሳደግና ለማፋጠን ፕሬዝዳንት ባይደን ወደዚህ ወደ ሉዋንዳ እንዲመጡ ይጠየቁኝ።
ብሊንከን ባንጎላ ዋና ከተማ ሉዋንዳ ጉብኝታቸው አንጎላን ከዲሞክራሲያዊት ኮንጎ ሪፐብሊክና ከዛምቢያ ጋር የሚያገናኛት የሎቢቶ ኮሪደር የተባለው የባቡር መስመር ግንባታ ከተጠበቀው በበለጠ ፍጥነት እየተከናወነ መሆኑን አመልክተዋል። የባቡር መስመር ግንባታው ቻይና ከረጅም ጊዜ አንስታ በአህጉሪቱ በያዘችው ግዙፍ የግንባታ ዘርፍ ዩናይትድ ስቴትስ ከተሰማራችባቸው የመሰረተ ልማት ፕሮጀክቶች ውስጥ ከፍተኛው እንደሆነ በዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አዋቂው ቴሪ መካሊ እንዲህ ሲሉ አስረድተዋል።
is investing significantly in Angola, the Lobito Corridor project, which will link
United States, Angola, Metanasafi, Mualanwai, Bermudivlenich. Angolan ka demokrasiyawit Congo Republic na ka Zambia gari miyagganagnew ye Lobito Corridor project lay, United States beberkata asirta amataat Afrika ust lowullum kefetenyawun Mualanwai yafissabetallech. Yi taadiya ka Afrika gorosh gar aggarnetwan lematanaker indemetfelligi miyasay imeslenyal.
ሳቸው እንዳስረዱት ሩሲያ በጦር ኃይል ከመተዳደሩ የአፍሪካ ሀገሮች ጋር የጸጥታ ትብብሯን እያጠናከረች ባለችበትና ቻይናም በመሰረተ ልማት ግንባታ በመታፈሰው መዋለ ነዋይ አህጉሪቱ ላይ ያላትን እንቅስቃሴ እያሰፋች ባለችበት በዚህ ወቅት ዩናይትድ ስቴትስ የአፍሪካ ዘላቂ አጋር መሆኗን ለማሳየት ተነስተታለች።
You see a resurgence in Russian efforts to influence in Africa, particularly through disinformation campaigns. China obviously is a very
Russia Africa us betelim betasata merja zemecha makayne tsinwan lemasten tret yarregech monwan nayallen China Africa us hunenya twana imonwa imitawokno hunetun lemenager Afrikayan ke China gar lallacho gininet tilik bota yesettal mekniyatum China na kubaniyawochwa lagerochacho lemat asfellagi lon yemeseret lemat projectoch tilik aswaazo aberktwal.
የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ሀገራቸው ከሩሲያና ከቻይና ጋር ያላትን ግንኙነትና ከዩናይትድ ስቴትስ ጋር ያላትን አጋርነት በንጽጽር እንዲያስረዱ ተጠይቀው ነበር። እውነተኛ ወዳጅህ እውነቱን የሚነግርህ ነው በማለት ዲፕሎማሲ የተላበሰ ምላሽ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን በበኩላቸው አንጎላ አፍሪካ ውስጥ የምታደርጋቸውን የሰላም ጥረቶች አድንቀዋል።
Angola is trusted by all sides. President Lourenço's leadership is vital for breakthrough.
አንጎላን ሁሉም ወገኖች አምኗታል። እናም የፕሬዝዳንት ሎሬንሶ አመራር ውጤት ለማምጣት በጣም ከፍተኛ ሚና ይጫወታል።
ፕሬዝዳንት ጆ ባይደን አፍሪካን ለመጎብኘት እንደሚጓጉ መናገራቸው ሲታወስ የውጭ ጉዳይ ሚኒስትር ብሊንከን በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚካሄድበት አመት እንደመሆኑ ፕሬዝዳንቱ ዘንድሮ የጊዜ እጥረት ጫና ሊኖርባቸው እንደሚችል ጠቁመዋል።
እየደምጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዘገባዎቻችንን አጠናቀናል። ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ዘገባችን ወደ አማራ ክልል ይወስደናል። በአማራ ክልል አንዳንድ ዩኒቨርሲቲዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በተፈጠረው ግጭት ሳቢያ የተቋረጡትን ትምህርት መጀመራቸውን አስታውቋል። ጥሪው ለተማሪዎች የተላለፈው በክልሉ የተቋቋመው ያስቸኳይ ጊዜ አዋጅ ኮማንድ ፖስት በአካባቢው ሰላምና መረጋጋት እንደተመለሰ በማስታወቁ መሆኑን የአሜሪካ ድምጽ ያነጋገራቸው የወልዲያና የደባርቅ ዩኒቨርሲቲዎች የሥራ ኃላፊዎች ተናግረዋል። አስተያየታቸውን የተጠየቁ ተማሪዎች ደግሞ ትምህርት መጀመሩ ከድብርትና ከተስፋ መቁረጥ እንድንወጣ አድርጎናል ብለዋል። የዘንድሮ ተመራቂዎች ልዩ የማካካሻ ዕቅድ እንዲዘጋጁም ጠይቀዋል። አስቴር ምስጋናው ናት የተከታተለችው።
በአማራ ክልል ካለፈው አመት መጨረሻ አንስቶ በተፈጠረውና ተለዋዋጭ ገጽታ በሚታይበት ግጭትና ለመረጋጋት ምክንያት ያቋረጡትን ትምህርት ለመቀጠል አንዳንድ ዩኒቨርሲቲዎች ተማሪዎቻቸውን በመጥራት ላይ ሲሆኑ የትምህርት ሂደት እንደጀመሩ ካስታወቁት ዩኒቨርሲቲዎች መካከል ደግሞ የወልዲያና የደባርቅ ዩኒቨርሲቲዎች ይጠቀሳሉ። የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ ደጀን ተማሪዎችን መቀበል እንደጀመሩ ለአሜሪካ ድምጽ አረጋግጠዋል።
ከአንደኛ አመት የዛሬ አመት ሚዲያ ላይ ነበሩ ተማሪዎች ጨምሮ እስከ ተመራቂ ተማሪዎች አሉ። እንዲሁም በዚህ አመት የመግቢያ ፈተና ውጤት ማለፊያ ውጤት ያመጡ ተማሪዎችን ጨምሮ እስከ 6000 ተማሪዎች የሚጠጉ ነው የጠራ ነው። ከዚህ ውስጥ አጠቃላይ እስካሁን ባለን ራስ መረጃ አሁን እንደነገርኩሽ አንዳንድ የሚንጠባጠቡ ሊኖሩ ስለሚችሉ እስከ 90% በላይ የሚሆኑ ተማሪዎች እንደገቡ መረጃው ነበራል። ተማሪዎች ከገቡ በኋላ ዛሬ በተለይ ከሰዓት በኋላ ከ9 ሰዓት ጀምሮ ሙሉ ተማሪዎችን አዳራሽ በማስገባት ፕሬዝዳንቶች በተገኙበት የእንኳን ደህና መጣችሁና የነበሩበት የስለምና ጫና ዩኒቨርሲቲን ስለሚረዳ ተረጋግተው ትምህርታቸውን እንዲማሩ ካላስፈላጊ የሌላ ፖለቲካ ተልእኮ ነፃ እንዲሆኑ ዩኒቨርሲቲ በማንኛውም አይነት እገዛ በስነ ልቦና እንዲሁም በሌሎች አቅርቦት የሚችለውን እንደሚያደርግ ትምህርቱን በተቀላጠፈ መንገድ ከሌሎች አቻ ተማሪዎቻቸው ጋር እኩል እንዲሆኑ አስፈላጊውን ሁሉ እገዛ እንደሚደረግላቸው ዛሬ በነበረው የከሰዓት የእንኳን ደህና መጣችሁ ፕሮግራም መልክቱን አስተላልፏል። ዩኒቨርሲቲ
የወልዲያ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ተማሪ ሱራፊል ዳርጌም ዩኒቨርሲቲው ባለፈው ጥር 6 እና 7 ቀናት ተማሪዎችን ለመቀበል ባስተላለፈው ጥሪ መሰረት በርካታ ተማሪዎች መግባታቸውን ነግሮናል።
ካሁንም ድረስ ተማሪዎች እየገቡ ነው። ትላንትናም ግቢው የእንኳን ደህና መጣችሁ ፕሮግራም አዘጋጅቶ ነበር። እዛ ላይ ተማሪዎች በጣም ደስተኞች ሆነዋል። በጣም ደስ ብሏቸዋል። ያው ከቤተሰብ ጋር ከአምስት ወር በላይ መቀመጡ ስሜቱ ይታወቃልና ከዛ ስሜት ከድብርቱም ከምንም ተላቀው ወደ ግቢው መግባታቸው በጣም ደስተኞች ሆነዋል። በዚህ ሰዓት ከ85% በላይ ተማሪዎች ገብተዋል። 5030 ተማሪ ነበር የጠራ ነው። ከ4300 በላይ ተማሪዎች ገብተዋል እስካሁን ማለት ነው። ፊትም መስከረም 18 እና ከዛ በኋላ የጤናና ኢንጂነሪንግ ጠርቶ ስለነበረ አጠቃላይ ከ5000 በላይ ተማሪዎች በግቢ ውስጥ ይገኛሉ በዚህ ሰዓት ማለት ነው።
በአማራ ክልል የሚገኙ 10 ዩኒቨርሲቲዎች የክልሉ ጸጥታዊ ሁኔታ እስኪሻሻል ድረስ ተማሪዎቻቸውን እንደማይጠሩና በቅርቡም ወደ መደበኛ ስራቸው እንደማይመለሱ የክልሉ የከፍተኛ ትምህርት ተቋማት ፎረም ባለፈው ህዳር ወር ለአሜሪካ ድምጽ መግለጹ ይታወሳል። የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳል ተበጀም ለአሜሪካ ድምጽ እንደተናገሩት ዩኒቨርሲቲው አስፈላጊውን ቅድመ ዝግጅት አድርጎ ተማሪዎች መቀበል ጀምሯል።
የደባርቅ ዩኒቨርሲቲ ነባር ተማሪዎችን ለጥር 15 እና 16 ጥሪ አድርጎ ነበር። ካን ሰምስተር መቋረጥ በኋላ ማለት ነው። በአማራ ክልል በአጋጣሚ የተፈጠረ ችግር ምክንያት ስለዚህ ተማሪዎቹ ከጥር 18 15 እና 16 ገብቷል። ብዙ ተማሪዎች ገብቷል። 447 አካባቢ የሚሆኑ ነው እንደሚዘው የሚተበቀው። በጣም ብዙ ተማሪዎች ገብቷል። በሚከተሉት ካናሎች ሊመጡም ዩኒቨርሲቲ ለመቀበል ዝግጁ ነው። የተለያየ ችግር ያጋጠማቸው ካሉ ማለት ነው።
የደባርቅ ዩኒቨርሲቲ የሁለተኛ ዓመት የጤና ሳይንስ ተማሪ እንደሆነች የተናገረችው ምህረት ሲሳይ የመማር ማስተማር ሂደቱ መቀጠሉ እንዳስደስታት ትናገራለች።
አምስት ወር ምናምን በላይ በጣም ረጅም ነው። ቤት ውስጥ በጣም ቦሪንግ ነው። ያ ነገር ስለነበረ አስጠሊታ ነበር። አሁን ደግሞ ስንጠራ በጣም ኤግዛይትድ ሆናል። ግን ያው ከምንሰማቸው ነገሮች አንጻር በጣም አስፈሪ ነበር እና በጣም ሚከር መሆን ነበረብን። ይሳይጠገን መተናል። ግን የፈራነውን ያክል ነገር አልገጠመንም። ብቻ ጸጥታውም እኛ የሰጋነውን ያክል አልነበረም።
በዚሁ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና በዘንድሮ ዓመት ተመራቂ እንደሆነ የነገረን ዮሐንስ ኤፍሬም ተመሳሳይ ሀሳብ አካፍሎናል።
ዩኒቨርሲቲ ጠርቶናል። ሲጠራንም እጅግ በጣም ደስ ያለን። የነበሩ የድብርት ስሜቶች፣ ተስፋ የመቁረጥ ስሜቶች እና ሌሎች የህይወት ውሳኔዎች ከነበረው ሁኔታ ከትምህርት ሚኒስቴር በተሰጠው አቅጣጫም ያው ስለጠራን ደስ ብሎን ዘንድሮ ተመራቂም ነኝና ግዴታ መመረቅ ስላለብኝ ወደዚህ ዩኒቨርሲቲ መጥተናል። ያው አካባቢውም እንደሚወራው ምናምን ነገር የለውም፣ ሰላም ነው። ምንም አይነት የጸጥታ ችግር የለውም። ዩኒቨርሲቲው አስተዳደር አካላትም ደስ በሚል ሁኔታ መልካም በሆነ መንገድ ነው የተቀበሉን። ሰርቪስ አዘጋጅተውልን ነበረ። እንግዲህ ፍጻሜያችን ያሳምርልን።
ከሁለት ወራት በፊት ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል ዩኒቨርሲቲዎች ፎረም ዋና ጸሐፊ ዶክተር አስማረ ደጀን በትምህርት ዘመኑ መጀመሪያ ተማሪዎችን ላለመጥራት መንስኤ ስለሆኑት ሁኔታዎች ዘርዝረዋል። ተለዋዋጭነት ባለው የክልሉ የጸጥታ ይዞታ፣ የመንገዶች መዘጋት፣ ተማሪዎች ወደ ግቢ ከገቡ በኋላ ግጭት ቢቀሰቀስ ዩኒቨርሲቲዎች ኃላፊነት ለመውሰድ አለመቻል፣ እንዲሁም ከምግብ ጀምሮ ለዩኒቨርሲቲዎች ልዩ ልዩ ግብአቶችን ያቀርቡ የነበሩ አካላት ከቦታ ቦታ መንቀሳቀስ እንደማይችሉ ማስታወቃቸው በዋና ጸሐፊው ከተጠቀሱት ምክንያቶቹ ይገኙበታል። ይህም ሆኖ መንግስት የከፍተኛ ትምህርት ተቋማት ፎረሙ የሚጠይቀውን ቅድመ ሁኔታ ማመቻቸት ከቻለ ዩኒቨርሲቲዎቹ ተማሪዎቻቸውን ለመጥራት እንደሚችሉ ከስምምነት ላይ መደረሱን ዋና ጸሐፊው ዶክተር አስማረ ደጀን አመልክተው ነበር። በፎረሙ ተጠይቀው የነበሩ ቅድመ ሁኔታዎች የመሟላታቸውን አጥጋቢነት አስመልክቶ የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ ደጀንን ጠይቀናቸዋል።
ተማሪዎቻችን ከመቀበላችን በፊት ዩኒቨርሲቲው የተወሰኑ ስራዎችን ለመስራት ሞክሯል። ለምሳሌ የግቢውን የማጽዳት ስራ፣ ተማሪዎች የሚያድሩበትን ዶርሚተሪ ኬሚካል የመርጫ ስራና አስፈላጊ በተለይ ጤፍ አቅራቢዎች ከተለያየ እርቅ ቦታ ስለሚያመጡ እንዳያቋርጥ በዛ ያለ ክምችት እንዲኖር የማድረግ ስራዎችን ተሰርቷል። በሁለተኛ ደረጃ ተማሪዎች ሲመጡ ከተለያየ አካባቢ የከተማ ጸጥታ አስተዳደሩና ኮማንድ ፖስቱ ጋር በመነጋገር አንዳንድ ትብብሮች እንዲደረግላቸውና በመንገድ አላስፈላጊ እንግልት እንዳይደረግ ከኮማንድ ፖስቱ ጋር በመነጋገር ተማሪዎች እንዲጠር እንደተደረገላቸው ቅና እንዲኖረውና አስፈላጊውን ትብብር በማድረግ ወደ ጉዟቸው እንዳይደናቀፍ ለማድረግ ተሞክሯል። ከዛ በተጨማሪ እንግዲህ ያው እንዳልሽው ዩኒቨርሲቲው የሲቪክ ተቋም ነው። በሚታወቀው ራሱ የሆነ የጸጥታ ኃይል የለውም። የጸጥታ ኃይል ሊኖረው የሚችለው ግቢ ውስጥ ያሉትን ተማሪዎች የሚጠብቅበት ከአሁን በፊት መንግስት የመደባቸው ወደ 20 ምናምን የሚሆኑ የፌዴራል ፖሊስ እና ሁሉም ዩኒቨርሲቲዎች ላይ ያሉ ማለት ናቸው። እነዚህ በተጨማሪ የግቢ የሲቪል ፖሊሶች ናቸው ያሉት። እነዚህ ከስከዛሬው በተሻለ የመረጃ እና ደህንነት መንገዳቸውን በማጠናከር ግቢውን ጸጥታ ለመጠበቅ ጥረት ያደርጋሉ። ከዛ ውጭ ያለው እንግዲህ ጸጥታ እና ሁኔታ የህዝቡ የተማሪዎችም እንግዲህ የመንግስት በተለይ ደግሞ ትልቁን የመንግስት ሚና ይሆናል ማለት ነው። በእነዚህ ሁኔታዎች ነው እኛ የተዘጋጀን ያለ ነው።
የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳል ተበጀም ለአነሳ ነው ተመሳሳይ ጥያቄ ተከታዩም ብለዋል።
ተማሪዎች አስፈላጊ የሆኑ ግብዓቶችን አሁን ለገቡት ተማሪዎች ብቻ ሳይሆን እንደገና ደግሞ አዲስ ደግሞ ለሪሚዲያል የተመደቡ ተማሪዎችንም አማክሎ ግብዓቶችን አሟልቷል፣ መጠባበቂያ ጨምሮ ማለት ነው። ስለዚህ የግብዓት አቅርቦት ችግር ተፈቷል ማለት ነው።
በክልሉ ዩኒቨርሲቲዎቹ የዘንድሮ መደበኛ ትምህርት በወቅቱ ባለመጀመራቸው በተለይ ትምህርት ሚኒስቴር በሀገር አቀፍ ደረጃ የሚሰጠውን የመውጫ ፈተና ለመፈተን እንደሚቸገሩ ከዚህ ቀደም ያነጋገርናቸው የ2016 ዓ.ም ተመራቂ ተማሪዎች አመልክተዋል። የደባርቅ ዩኒቨርሲቲ የህግ ተማሪና የዘንድሮ ዓመት ተመራቂ ዮሐንስ ኤፍሬም ይህ ስጋት እንዳለው ተናግሯል።
የኛ ባቾች ዘንድሮ ተመራቂውን ኦልሞስት ፈርስት ሚስተር ፋይናል ሊወስዱ ነው። ከዛም በተጨማሪ የኤግዚት ኮርሶችን ሪቫይዝ እየተደረገላቸው ነው ያለው። እኛ ግን ገና ትምህርት ልንጀምር ነው። የመካካሻ ትምህርቶችን ፕሮግራም አውጥቶ ካልሰጠንና የምናነብበት ጊዜን ካላመቻቸልን፣ ምቹ ሁኔታዎችን ካልፈጠረልን፣ አሁን ባለው ሁኔታ ከሌሎች ተማሪዎች ጋር ውድድር አድርገን ከሌሎች ተማሪዎች ጋር እኩል የትምህርቱን ሀሳብ ተረድተን ኤግዛምን እናልፋለን ማለት ትንሽ የሚከብድ ይመስለኛል።
ለተማሪዎቹ ስጋት ምላሽ እንዲሰጡን የጠየቅናቸው የወልዲያ ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ብርሃኑ በዘንድሮ ዓመት የሚመረቁ በመቶዎች የሚቆጠሩ ተማሪዎች ከሁለት ወራት በፊት ቀድመው እንዲጀምሩ ተደርጓል ሲሉ፣ የደባርቅ ዩኒቨርሲቲ ግን በሂደት የሚመቻች ይሆናል ብለዋል። በአማራ ክልል የትጥቅ ግጭት የዩኒቨርሲቲዎቹ ትምህርት ተቋርጦ ቢቆይም ኮማንድ ፖስቱና የክልሉ ከፍተኛ አመራሮች መረጋጋቱ እንደተመለሰ በተደጋጋሚ በሰጡት መግለጫ ሌሎችም ዩኒቨርሲቲዎች ተማሪዎቻቸውን በመጥራት ላይ ይገኛሉ። ለአሜሪካ ድምጽ አስቴር ምስጋናው።
ከአሜሪካ ድምጽ የሚተላለፉ ዝግጅቶቻችን እንደቀጠሉ ናቸው። በተከታይ ደግሞ የቻይና ድሮኖች የደህንነት ስጋት ደቅነዋል ማለቷን ዩናይትድ ስቴትስ እንመለከታለን። ቻይና ሰር የሆኑ ድሮኖች ገበያውን በበላይነት የተቆጣጠሩ ሲሆኑ በአሜሪካ መንግስታዊ መስሪያ ቤቶችም ጭምር ጥቅም ላይ በመዋል ናቸው። የአሜሪካ ድምጹ ማት ዲብል እንደላከው ዘገባ ከሆነ ከቻይና የሚመጡትን ድሮኖች መጠቀም የደህንነት ስጋት ሊደቅኑ እንደሚችሉ የአሜሪካ የሳይበር ተቆጣጣሪዎች በማስጠንቀቅ ላይ ናቸው። እንግዶ ወልድ ያቀርበዋል።
በሸንጀን ቻይና በሚገኘውና DJI በተሰኘው ኩባንያ የሚመረተው ድሮን በገበያ ላይ ካሉት ሁሉ ተመራጭ ነው። የድሮንን ገበያ በተመለከተ ለፎቶግራፍ ማንሻ ከሚውሉት እስከ እሳት አደጋ መከላከያና ጥብቅ ጥበቃ ለሚያስፈልጋቸው ተቋሞች ለሚያገለግሉት የሸንጀኑ DJI ተመራጭ ነው። የአሜሪካ የሳይበር ደህንነት ተቆጣጣሪዎች እንደሚሉት ግን ይህ አደጋ አለው። በቅርቡ በቻይና መንግስት በወጣው ህግ መሰረት መንግስት በቻይና ኩባንያዎች የሚሰበሰቡ ማናቸውንም መረጃዎች የማየት መብት አለው። በህጉ መሰረት በአሜሪካ በብዛት ጥቅም ላይ የዋሉት የቻይና ድሮኖች ለስለላ መሳሪያነት ሊያገለግሉ ይችላሉ ሲሉ የአገር ውስጥ የምርመራ ቢሮው FBI እና የአሜሪካ የሳይበርና የመሰረተ ልማት ደህንነት መስሪያ ቤት በቅርቡ አስጠንቅቀዋል። ጄምስ ሉዊስ በዓለም አቀፍ ጥናት ማዕከል የሳይበር ደህንነት ባለሙያ ናቸው።
You can think of a police department in a major city using a drone where the feed might be accessible
ለምሳሌ ባንድ ትልቅ ከተማ የሚገኝ የፖሊስ ኃይል የሚጠቀምበትን ድሮን የሚሰበስበውን መረጃ የቻይና መንግስት ይደርሰው እንደማለት ነው። ሰራዊቱ፣ የደን ጠበቃ ቢሮ፣ የፌደራል መስሪያ ቤቶች፣ የሳት አደጋ አገልግሎትና የመሳሰሉ ተቋሞች የሚጠቀሙባቸው ድሮኖችም የሚሰበስቡት መረጃ እንዲሁ የቻይና መንግስት ይደርሰው ይችላል። እናም የአሜሪካ ህዝብ የደህንነት አጠባበቅ ሁኔታን እንዲሁም በጥቂቱም ቢሆን የብሔራዊ ደህንነትን በተመለከተ ድሮኖች መረጃ ሊያስተላልፉ ይችላሉ።
ስጋቱ አዲስ አይደለም። ከሁለት ዓመታት በፊት ዳረፓያን አቆጣጠር 2021 ለስለላ ሊውሉ የሚችሉ ምርቶችን ይልካሉ በሚል DJI እና ሌሎች የቻይና አምራቾችን አሜሪካ አግዳለች። የፌደራል መስሪያ ቤቶች በቻይና የተሰሩ ድሮኖችን እንዳይገዙ፣ ሌሎችም የግዛትና የአካባቢ መንግስት መስሪያ ቤቶች የፌደራል መንግስትን ገንዘብ በመጠቀም ከቻይና ድሮን እንዳይገዙ የአሜሪካ ኮንግረስ ባለፈው ዓመት በሕግ ከልክሏል። የቻይና መንግስት ስለላ እየተደረገብኝ ነው ስትል አሜሪካ የምታቀርበውን ክስ አይቀበልም። ዋንግ ወንቢን የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው።
The US has overstretched the concept of national security and fabricates
የብሔራዊ ደህንነት አጠባበቅ ጽንሰ ሐሳብን በተመለከተ አሜሪካ ከልክ በላይ ለጥጣለች። እናም የቻይና ኩባንያዎችና ተቋማት ለውጭ የሚያቀርቡት ምርቶችን ለማገድ እንዲሁም የውጭ ንግድ ቁጥጥር ደንቡን ከታሰበለት ውጭ ለመጠቀም ምክንያቶች በመፍጠር ላይ ነች።
ከመንግስት የተሰጠው አዲስ መመሪያ የቻይና ድሮኖች ጥቅም ላይ በመዋላቸው የተፈጠሩ ችግሮች ኖረው እንደው ባይጠቅስም በአሜሪካ የተሰሩ ድሮኖች ጥቅም ላይ እንዲውሉ ያበረታታል። ቻይና ሰር የሆኑ ድሮኖች አስተማማኝ መሆናቸውንና አሜሪካ ከሚሰሩት አንጻር ደግሞ እጅግ ዝቅተኛ ዋጋ እንዳላቸው ጄምስ ሉዊስ ይናገራሉ።
The Chinese government was very strategic in subsidizing certain industries.
የቻይና መንግስት ለስለላ የሚጠቅሙ ምርቶችን ሊያመርቱልኝ ይችላሉ ብሎ ለሚያስባቸው ኢንዱስትሪዎች የገንዘብ ድጋፍ ያደርጋል።
የአሜሪካ መከላከያና አንዳንድ የፌደራል መስሪያ ቤቶች የቻይና ድሮኖች ጥቅም ላይ እንዳይውሉ አግደዋል። ሌሎች መስሪያ ቤቶች ግን በርካታ ገንዘብ ያወጡበትን የቻይና ድሮን አሁንም ጥቅም ላይ መዋል ብቻ ሳይሆን በቴክኖሎጂ ላይ ጥገኛ ናቸው። አዲሱ ማስጠንቀቂያ ወደ አሜሪካ ድሮኖች በአስቸኳይ ሽግግር እንዲደረግ ያለመ ነው። ጄምስ ሉዊስ ይቀጥላሉ።
It makes people step back and say it's not just the price tag that we're
paying. ይህ ቆም ብለው ስለሚገዙ ድሮን ዋጋ ብቻ ሳይሆን የደህንነት ስጋትም እንደሆነ እንዲያስቡ ያደርጋል።
የቻይናው DJI ባወጣው መግለጫ ደንበኞች የበረራ መንገዳቸውን፣ ፎቶዎችን ወይም ቪዲዮዎችን የሚያጋሩን ከፈለጉ ብቻ ነው ብሏል። በተጨማሪም ተጠቃሚዎች ከኢንተርኔት ጋር ግንኙነት ሳያደርጉ መብረር ይችላሉ ሲል አክሏል ኩባንያው። ከሰማይ ወደ ታች የሚያዩን አይኖች በየቀኑ በመጨመር ላይ ናቸው። ማን ነው የሚያየን? ለምንስ ነው የሚያየን? የሚሉትና መሰል ጥያቄዎችም እንዲሁ ጨምረዋል። ማት ዲብል ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ተከታዩ ዝግጅታችን ደግሞ አንድ የብረታ ብረት ቀራጺ ነው የሚያስተዋውቀን። የብረታ ብረት ቀራጺና ባለሙያ አርቲስት አሜን ባደግ ምንም እንኳን የብረታ ብረት የእጅ ሙያ ያላቸው ቤተሰቦች መካከል ቢያድግም ቅርጾችን መስራት ግን ራሱን በራሱ ማስተማሩን ይናገራል። እንደ ዘመን ባንክ ያሉ የተለያዩ ተቋማትም ከብረታ ብረት የተሰሩ ግዙፍ የተቋማቸውን አርማዎችና ጌጦች አሰርተውታል። አርቲስት አሜን ፍራዎቹን ለመስራት ወራት የሚፈጅበት ሲሆን ጥቅማቸው ያበቁና መልሰው በጥቅም ላይ መዋል የሚችሉ ብረቶችን በማሰባሰብ ለየት ያሉ የጥበብ ስራዎችን ለህዝብ ያቀርባል። በተለይ ከሶስት ዓመት በፊት የነበረው የኮቪድ-19 ወቅት የተለያዩ የፈጠራ ስራዎችን እንዲሞክር ምቹ ጊዜን እንደፈጠረለት የሚናገረው አርቲስቱ በአሁኑ ሰዓት ስራዎቹ በሚሊዮኖች ዋጋ ማውጣት መጀመራቸውን ይናገራል። ኤደን ገረመው ከብረታብረት ቀራጺው አሜን ባደግ ጋር ቆይታ አድርጋ ተከታዩን አሰናድታለች።
የብረታ ብረት ቀራጺና ንድፍ ባለሙያ አርቲስት አሜን ባደግ የወደፊት ህልሙ እንደ ፈረንሳዩ ኤፍል ታወር ያለ ድንቅ ኢትዮጵያዊ የብረት ቅርጽና ህንጻ ማቆም እንደሆነ ይናገራል። አርቲስቱ በአሁን ሰዓት ሀገሪቱ ውስጥ ላሉ ባንኮች፣ ኤምባሲዎችና የተለያዩ ተቋማት በኮንትራክት የብረት ቅርጾችን በመስራት የሚያስረክብ ሲሆን ወራት ፍሬሽቶ የሚሰራቸው ስራዎችም በሚሊየን ብሮች መሸጥ መጀመራቸውን ይገልጻል።
አሁን እንግዲህ ዘመን ባንክ ያው ጫርሽ አስረክብ ያለው አሁን ከአመት በፊት ተረክቦኛል። 4 ሜትር በ250 የሆነ ጉል ነው ወይም ዋይልድ ኦክስ ነው። አሁን ደግሞ የኦሮሚያ ባንክ ትልቁ ስራ ይሄ ማስተርፒስ ምለው ይሄ ኦሮሚያ ኢንተርናሽናል ባንክ ነው። እሱ ደግሞ ወደ ላይ ቁመቱ 5 ሜትር ነው። ስፋቱ የሰርከምፈረንሱ የሆዱ ወደ 85 ሴንቲሜትር ነው። ትልቁ ስራ የብዬ ማስበው እሱን ነው። እንግዲህ ከትልልቆቹ ነው አሁን ምነግርሽ። ትንንሾች ስራዎች ጀርመን ድረስ ምልካቸው ስራዎች አሉ። በኤምባሲ በኩል በግለሰቦችም የሚወስዱት አለ። ብዙ ጊዜ እንደሱ አይነት ነገር ልክ ያለው እንግዲህ ዘመን ባንክ እስከ 2.7 ድረስ ሀገሪቷ ነባራዊ ሁኔታ እየታየ ነው እንግዲህ የሚተመነው እዚህ ሀገር በሀገሪቷ ዋጋ ማለት ነው። ይሄ ደግሞ 3.5 ሚሊዮን እንግዲህ በዚህ መልኩ ነው የምሰራው። እንግዲህ ወደ ዶላር ደግሞ ስትለውጭው በጣም ትንሽ ብር ነው። አሁን ብዙ ብር ይመስላል ያው እዚህ ሀገር፣ ምክንያቱም ክሬቲቪቲ ነው እኔ ያንሰዋል ብዬ ነው የማስበው። አሁን እኔ እድሉን አግኝቼ ተመቻችቶልኝ አንዳንድ ሁኔታዎች ተስተካክለው ወደ ሳውዝ ዳኮታ ምናምን ፌስቡክ ላይ ፍሬንዶች አሉኝ እና ምን ያህል አንድ ስራ ትንሽዬ ስራ ሰርተው ለመንግስት ተቋማት ምን ያህል እንደሚሸጡ ያው እዛው ላይ ዋጋቸውንም ስለምናውቅ ከዛ ጋር ማወዳደር አይቻልም። ስለዚህ ሀገር ያው በቂ ነው ብለን ነው የምንጠይቀው። በቂ ነው ብለን የጠየቅነውን ደግሞ ይከፍሉናል።
ለተለያዩ የወዳደቁ ብረታ ብረት እቃዎች ግዙፍ የእንስሳት ቅርጾችን የሚሰራው አሜን ባድግ በተለይም እድገቱ ሐዋሳ ሐይቅ አጠገብ መሆኑ ለዚህ የጎላ ሚና እንዳለ ይገልጻል። አሜን በእንግሊዝኛ አጠራሩ ሰልፍ ቶት የተሰኘውና ራሱን በራሱ አስተምሮ ያበቃም አርቲስት ነው።
የወዳደቁ ብረቶችን እየሰበሰብኩ ከተለያየ ቦታ ብረት ነክ ማቴሪያሎችን ወይም ብረት ነክ እቃዎችን እየሰበሰብኩ የተለያዩ የእንስሳት ቅርጾችን እሰራለሁ። ይህንንም ስራ የጀመርኩት እንግዲህ ከልጅነቴ ጀምሮ ከተወለድኩበት አካባቢ የጀመርኩት ስራ ነው። አርት ስኩል አልገባሁም። ሰልፍ ተውት ወይም በራሴ ራሴን ያስተማርኩ አርቲስት ወይም ቀራጺ ነኝ። ቤተሰቦቼ ይህን ስራ ይሰራሉ። ይሄ ብረት ስራ የበቆሎ መፈልፈያ፣ ቾሎኒፈር መፈልፈያ፣ እንደዚህ አይነት ማሽነሪዎች ይሰሩ ነበር እኔ ልጅ ሆኜ ማለት ነው። መነሻዬ ከዛ ነው። ግን ውስጤ ይሄ አርቱ ስለነበረ ምነካካቸው ነገሮች የሽቦ መኪና፣ ወንዝ ዳር ሄደን ድንጋዮች ይቀርጻለሁ፣ የተለያዩ አርቲስቲክ የሆኑ ወይም አርት የሆኑ ስራዎችን በልጅነቴ እነካካ ነበረ። በኋላ ላይ እያደግኩ ስመጣ ውስጤ ያለውን ነገር እያወጣው ሞርሊ ደግሞ ኮሮና ሰዓት ያው ሁሉም ሻትዳውን በተደረገ ሰዓት እዛ ሰዓት ሙሉ ጊዜን እዚህ አርቱ ላይ ማሳለፍ ጀመርኩ። ምክንያቱም ምንም ስራ መስራት አይቻልም ነበር በዛን ሰዓት። ቤታችን ውስጥ አሽገን ከምንቀመጥ ይሄ ባለው ነገር በተሰበሰበው ዌስት ማቴሪያል የወዳደቀ እቃ ይሄንን ነገር ሙሉ ጊዜ ነው ስጄ መስራት ጀመርኩ። አሁን እንግዲህ ያው ከሞላ ጎደል ከተማ ውስጥ ታውቂያለሽ፣ በከፊል ደግሞ አፍሪካ ውስጥ በትንሹ ደግሞ ዓለም ላይ እየታወቁ ነው በዚህ በሶሻል ሚዲያ እንግዲህ እያልኩ ያው ወደፊት ትልቅ ግብ አለኝ። ይሄን ይመስላል።
አሜን ስራዎቹ ከጥበብነት ባሻገርም ለወጣቶችና በተለምዶ ቁራሌ ሁለተኛት እቃዎችን መልሶ ጥቅም ላይ ለማዋል የሚያሰባስቡ ሰራተኞችም ምር የሥራ ዕድል በመፍጠር እተጨማሪም የተጣሉ ቃዎችን ከቀደመ ዋጋቸው አሳድጎ በጥቅም ላይ በመዋል አስተዋጽኦ እያበረከተ እንደሆነ ይናገራል።
ስራ ላይ ለምሳሌ የዘመን ባንክን ቡል ብንወስድ 5 ኩንታል ይመዝናል። እሱን ለመስራት የፈጀብኝ ጊዜ 4 ወር ነው። በስራ ሰዓት ብቻ ነው የምሰራው፣ ምክንያቱም ጎን ለጎን ሌሎች የምሰራቸውም ስራዎች ስላሉ 4 ወር ወስዶብኛል። እና አካባቢ ላይ ትልቅ ጥቅም አለው ብዬ ነው ማስበው። ምክንያቱም ከተለያየ ከእርሻ ውስጥ ከየጫካው ከየጦር ካምፑ የሚሰበሰቡ እቃዎች ናቸው ተጠራቅመው እንግዲህ እንደዚህ አይነት ቅርጽ ዲፋይን መግለጽ የሚችሉት። እና አንዱን እቃ ወስጄ አሁን እኔ ዝም ብዬ ሆነ ቦታን ስቼ አልለጥፈውም። ይሄ እቃ ለምሳሌ ከመኪና ፓርክ ፍሪሲዮን ይሸራ ውስጥ ክብ ነገር ነው፣ ምናልባት የምታውቂው ከሆነ ይሄ የት ጋር ሊሆን ይችላል ብዬ የቡሉን ቅርጽ የሚወስን ወይም ዲፋይን የሚገልጽ ቦታ ላይ አስቀምጠዋለሁ። እንዲህ እያረኩ እነዚህ ወዳደቁ እቃዎች መልክ እንዲይዙ፣ ውበት እንዲኖራቸው፣ ጥቅም እንዲኖራቸው እንደውም በፊት ዋጋ ከሚያወጡት በላይ አሁን ላይ በደንብ ዋጋቸው ከፍ ብሎ እንዲታይ አድርጌ ነው የምሰራው እና ለአካባቢም እና አንዳንድ ተቋማትም ትልቅ ጥቅም እያስገኘ ነው። ለእኔም እንደዚሁ ትልቅ ትምህርት እየተማርኩበት ነው።
የአርቲስት አሜን የቅርጻ ቅርጽ ስራዎች ከዚህ ቀደም በተለያዩ ቦታዎች ለእይታ ቀርበዋል።
ከሶስት ዓመት በፊት አንድ ጊዜ፣ ዛሬ ሁለት ዓመት ደግሞ ለሁለተኛ ጊዜ ቼክ ሪፐብሊክ ኤምባሲ ውስጥ አሳይቻለሁ። ፍሬንች ኤምባሲም አንድ ጊዜ አሳይቻለሁ። ኢትዮጵያ ናሽናል ሙዚየም ውስጥ እንደዚሁ አንድ ጊዜ ስራዬን አሳይቻለሁ። አሊያንስ ፍራንሲስ እንደዚሁ ሶል ኤግዚቢሽን አሳይቻለሁ የራሴን። ይህንን ይመስላል እንግዲህ እስካሁን ድረስ።
አርቲስት አሜን በአሁን ሰዓት በብረታ ብረት ቅርጽ ስራዎች ስም የሚጠራ ሲሆን ሙያውን ለሌሎች ለማጋራት ያለው ፍላጎት በቦታ እጥረት እንዲሁም ደግሞ በሀገሪቱ ካለው ወቅታዊ ሁኔታ አኳያ ለሙያው ተገቢ ትኩረት በመነፈጉ የተነሳ ተግዳሮት እንደገጠመ ይናገራል።
ቦታ ይፈልጋል። አሁን እኔ እውነት ለመናገር ስፔስ ባገኝ እኔ 500 ካሬ ላይ ነው አሁን የምሰራው። ስፔስ ቢገኝ ትልልቅ ሀሳቦች ነበሩኝ፣ ምክንያቱም ልጆች ማሰልጠን፣ ምክንያቱም እኔ አንድ ሰው ነኝ። ይሄ የተለየ እውቀት ነው። ይህንን እኔ የሆነ ነገር ብሆን በቃ አለቀ፣ የሚሰራ ሰው የለም። ግን ከስር ከስር የሚከተሉ ልጆች 40-50 ወጣቶች ባሰለጠኝ ለሀገር ይጠቅማል ብዬ አስባለሁ። ለዚህ ደግሞ ብቻሽን ምንም የምታደርጊው ነገር የለም፣ ሳፖርት ይፈልጋል። አሁን ላይ ደግሞ ብዙዎች ያው እዚህ ነገር ላይ ፎከስ እያደረጉ አይደለም። ሀገሪቷ ያው ያለችበትን ሁኔታ ታውቂያለሽ፣ ቤዚክ የሆነ ነገር ላይ ነው ሰው ፎከስ እያደረገ ያለው እና እንግዲህ ምናልባት ወደፊት ነገሮች ሲስተካከሉ ይሆናል ብዬ አስባለሁ።
የብረታ ብረት ቀራጺው አርቲስት አሜን ባደግ ለተቋማት ከሚሰራቸው ቅርጾች ጎሎ ግን ለየት ያሉ የቅንጦት የቤት ውስጥ መገልገያ ሶፋዎችና ወንበሮችንም የሚሰራ ሲሆን በተጨማሪም ከለገጣፎ አለፍ ብሎ በሚገኘው የካንትሪ ክለብ ዴቨሎፐርስ ግቢ ውስጥ በሙሉ ጊዜ ስራዎችን የሚያሳይበት የራሱ ጋለሪ እንዳለውም ማጋርቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በዌስት ባንክና በኢየሩሳሌም ያሉ ህጻናት ከግጭት ጋር በተያያዙ ሁከቶች የተነሳ የደህንነት ተግዳሮቶች ገጥሟቸዋል። ሲሊያ ሜንዶዛ ያደረሰችንን ዘገባ ኤደን ገረመው ታቀርባለች።
የአስር ዓመቱ ኦዴህ አህመድ ጃህሊን የታናሽ እህቱ ሩቅያን ሞት ተከትሎ ቤተሰቦቹና ወዳጆቻቸው ሲያዝኑ፣ እሱ ግን የጠንካራ ሰው ገጽታ ማሳየት መርጧል።
ከእሷ ጋር እጫወት ነበር፣ አሁን ትናፍቀኛለች። እህቴን አጥቻለሁ።
የአራት ዓመት ዕድሜ ያላት ታናሽ እህቱ ከሶስት ሳምንታት በፊት ከእናቷ ጋር ታክሲ ውስጥ ከኋላ ተቀምጣ ሳለች በስህተት በእስራኤል ኃይሎች ተገድላለች። መጓጓዣው በወቅቱ ቤት አክሳ የተሰኘ ኬላን እያለፈ ነበር። የእስራኤል የድንበር ፖሊሶች በወቅቱ ሩቅያና እናቷ ይጓዙበት ከነበረው ታክሲ በኋላ የነበረው መኪና አልቆም በማለቱ ተኩስ መጀመራቸውንና ልጅቷ መገደሏን አስታውቋል። የእስራኤል ባለስልጣናትም ጉዳዩ እየተመረመረ መሆኑን ተናግረዋል።
ለምን ይሄ እንደተከሰተ አናውቅም። መኪኖች ላይ መተኮሱ አስደንቆናል። ልጄ በዚህ ምክንያት ሰማዕት ሆናለች። አሁን ምን ይሰማሃል ለሚለው በጣም ተናድጃለሁ። ልጄን አጥቻለሁ። ትንሿና ተወዳጇ ልጄ ነበረች።
የአሜሪካ ድምጽ ያነጋገራቸው የመንግስታቱ ድርጅት የህፃናት ፈንድ የኮሚኒኬሽን ኃላፊ በዌስት ባንክ ስላለው የህፃናት ሁኔታ እንደሚከተለው ብለዋል።
85 children have been killed.
ባለፉት 13 ወራት ከ85 በላይ ህፃናት በዌስት ባንክ ተገድለዋል። ይሄ ማለት ከጎርጎሮሲያኑ ጥቅምት 7 ጀምሮ ማለት ነው። ይሄ አዝም በጎርጎሮሲያኑ 2022 ከነበረው እጥፍ ነው።
የሟቿ ወንድም እንደሆነው እንደ ወዴ ሁሉ በዚህ አካባቢ የሚኖሩት ህጻናት በፍርሃት መኖራቸው የዕለት ተዕለት ሂደት ነው። ህጻናቱ አንዳንዴም በጋዛ ውስጥ እየተከሰቱ ያሉ ሁኔታዎች በዌስት ባንክ እየተፈጸሙ እንደሆነ አድርገው ያምናሉ። ግጭት የአካባቢው አንድ እውነታ መሆኑን የሟቿ የሩቅያ አባት ይናገራሉ።
ጥፋት፣ ጦርነትና ግድያ ብዙ ህጻናትን ልጅነታቸውን እየነጠቁ ነው። በጣም ቅርቡ ምሳሌ ሴት ልጄ ናት። የጋዛ ልጆች፣ የጄኒን ልጆችና የፍልስጤም ህዝቦች ልጆች ማለት ነው። ሁሉም ለተኩስ ይጋለጣሉ። ልጆቹ ብቻ ሳይሆን ወንዶች፣ ሴቶችና ወጣቶች በሙሉ ማለት ነው።
ባትጀት ሐሚድ ፍልስጤማዊት መምህርት ናቸው። ህጻናቱ እለት እለት ለግጭት ዜናዎች መጋለጣቸውን ይገልጻሉ።
ያውቃሉ። ሁሉ የሚሉን ነገር እንዴት በየቀኑ መማር እንችላለን፣ እንዴት መኖር እንችላለን ነው። እስቲ በጋዛ ያሉት ሌሎች ልጆች ተመልከቷቸው። በየቀኑ የሞቱ ነው። ለነሱ እጅግ ከባድ ነው።
የተባበሩት መንግስታት ድርጅት የህፃናት ፈንድ የፍልስጤም ቢሮ የኮሙኒኬሽን ኃላፊ ታዲያ ሁሉም አካላት ለሰላም መጣር አለባቸው ይላሉ።
and do everything possible to
ለዚህ ነው ሁሉንም ፓርቲዎች እየጠራን ያለነው። በመሰረታዊነት ከግጭት ጋር ተያይዘው የሚነሱ ነገሮችን መገደብ ማለት ነው።
በእነዚህ አካባቢዎች እየተካሄደ ያለው ግጭት በህፃናቱ አይምሮ ላይ ትልቅ ጠባሳ ጥሎ እንደሚያልፍ እሙን ነው። ለሲሊያ ሜንዶዛ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና ደሩ። Thank you.